ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 18 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዚያም መጠንቀቅ ሲያንስ ነው መዘናጋት ሞት ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናስከትላለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዲሞክራሲያ ሽግግርን በሚመለከት አውጥቶት የነበረውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ባለፈው ሳምንት በተለያዩ አካባቢዎች የሽብር ጥቃት ፈጽመዋል የተባሉ 360 ግለሰቦች በቁጥጥር ስር መዋላቸውንና እስካለፈው እሁድ ድረስ በተደረገው ጥቃት 67 ሰዎች ብቻ መሞታቸውን የፖሊስ ኮሚሽነሩ ገልጾ ከዚያ ወዲህ ስለሞቱት ሰዎች መረጃ እንደሌለ አብራርቷል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኃላፊዎች በኩል 60 የሚሆኑ የቤተክርስቲያን ምዕመን ቀሳውስት መገደላቸውንና ከእሁድ ወዲህ አንድ ሰው በሞጆ ከተማ ሁለት ሰዎች ደግሞ በባሌሮቢ መገደላቸውን በመግለጽ የኮሚሽነሩ መግለጫ አስተባብለዋል። የኦሮሚያ ፖሊስ ኮሚሽነር አካባቢውን የምንቆጣጠረው እኛ ስንሆን የኦርቶዶክስ ቤተክርስቲያን ኃላፊዎች መረጃውን ከየት እንዳመጡት ማወቅ አልቻልንም ብለዋል። ኮሚሽነሩ በአዳማ ወይም በናዝሬት አንድ መስጊድ መቃጠሉን ከከተማው ወጣ ብሎ በሚገኘው ገጠራማ አካባቢ ደግሞ አንድ የፕሮቴስታንት ቤተክርስቲያን እንዲሁም አንድ በግንባታ ላይ ያለ የኦርቶዶክስ ቤተክርስቲያን ተቃጥሏል ካለ በኋላ ጥቃት የደረሰባቸው ሰዎች ከሁሉም እምነት ተከታዮች ነው በማለት እውነታውን ለማድበስበስ ሞክሯል። በየቦታው ፖሊስ አሸባሪዎችን ተባባሪ ሆኖ ሲደግፍ በአንዳንድ ቦታዎች እያየዘም ማለቱ በግልጽ የተረጋገጠ ሆኖ ሳለ ፖሊስ አሸባሪዎችን ደግፏል የተባለው ሐሰት ነው በሚል ለማስተባበል ሞክሯል። በአሁኑ ወቅት በአንዳንድ ቦታዎች ሁኔታዎች የተረጋጉ ቢመስሉም በበርካታ አካባቢዎች ውጥረት የቀጠለ መሆኑ እየተነገረ ነው። በባሌሮቢ ከተወሰነ ጊዜ በፊት አሸባሪዎች የሰጡት መግለጫ በከተማው ነዋሪ ላይ ከፍተኛ ጥርጣሬና ስጋት ያስከተለ ሲሆን የሀገር ሽማግሌዎችና የከተማው አስተዳዳሪዎች ህዝቡን በማረጋጋት ላይ ይገኛሉ ተብሏል። ሰሞኑን በተለያዩ ቦታዎች በአሸባሪዎች ህይወታቸውን ያጡ ዜጎች ለማስታወስና ድርጊቱን ለመቃወም ማክሰኞ ጥቅምት 18 ቀን በዋሽንግተን ዲሲ በሚገኘው የአሜሪካን ስቴት ዲፓርትመንት የተቃውሞ ሰልፍ የተካሄደ ሲሆን ረቡዕ ጥቅምት 19 ቀን ደግሞ የአዲስ አበባ ነዋሪ ጥቁር ልብስ ለብሶ እንዲውል ጥሪ ተላልፏል። ለተጎዱት ወገኖች የሚደረገው በአዲስ አበባ ሀገር ፍቅር ቲያትር የእርዳታ ማሰባሰብ ተግባሩን ተጠናክሮ ቀጥሏል። አገዛዙ በአገሪቱ ውስጥ የህግ የበላይነት በማስከበር የህዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ የኢትዮጵያ የሃይማኖት ተቋማት ጉባኤ አሳሰበ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የሌሎች እምነት ተቋማት አባቶች በሰጡት መግለጫ በተፈጠረው ግጭት ሳቢያ ህይወታቸውን ባጡት ወገኖች የተሰማቸውን ጥልቅ ሐዘን ገልጸው ለሟች ቤተዘመዶች መጽናናትን ተመኝተዋል። በንጹሃን ወገኖች ላይ የደረሰ ያለው ጥቃት ተቀባይነት የሌለው መሆኑን በመግለጽ ድርጊቱን ያወገዙ ሲሆን የመንግስት ኃላፊነት ዜጎችን በእኩልነት በግልጽነትና በታማኝነት ማስተዳደር በመሆኑ ኃላፊነቱን ሊወጣ ይገባል ብለዋል። በንጹሃን ዜጎች ላይ የደረሰው ልቂት ኢሰባዊ መሆኑንና በየትኛውም ሃይማኖት ተቀባይነት የለውም በማለት በተጨማሪ ገልጸዋል። በዚህ መሰሉ ተግባር ላይ የተሰማሩ ግለሰቦችም ሆኑ ቡድኖች ከድርጊታቸው እንዲታቀቡ አሳስበው በጥቃቱ እጃቸውን ያስገቡ አካላት የሚመለከተው የፍትህ አካል በህግ ተጠያቂ ሊያደርጋቸው እንደሚገባ ማሳስበዋል። በሰኔ 15 2011 በአዲስ አበባና በባህር ዳር በተፈጸመው ሁኔታ ጋር እጃቸው አለበት ተብለው ለወራት ታስረው የነበሩ የአብን እንዲሁም የባላደራ ምክር ቤት አባላትና ሌሎች ዜጎች የተፈቱ መሆናቸው ታውቋል። ከአብን አባላት መካከል አንተነህ ስለሺ፣ ንጉሱ ይልቃል፣ ዮናስ አሰፋ፣ ሸገዛ ሙልጌታ፣ በውቀቱ በላቸው በዋስ የተለቀቁ ሲሆን ከባላደራ ምክር ቤት ደግሞ ኤልያስ ገብሩ፣ መርከቡ ኃይሌ፣ ምስጋና ጌታቸውና ስንታየው ቸኩል ተለቀዋል። እንዲሁም የብርጋዴር ጀነራል አሳምነው ጽጌ ባለቤት ወይዘሮ ደስታ ሰፋ፣ ጌታቸው አምባቸውና ሲያምር ጌቱ በዛሬው ቀን ከተፈቱት መካከል እንደሚገኙበት ታውቋል። በዛሬው ቀን ከእስር ከተፈቱት ላለፉት 4 ወራት በወንጀል ተጠርጥረው በእስር ቤት ሲሰቃዩ የነበረ ሲሆን በተያዙበት ወንጀል አንዳችም መረጃ ሳይገኝ ለዚያ ያህል ጊዜ በእስር ማሰቃየት ሰብአዊ መብታቸው መገፈፉን ያረጋግጣል ተብሏል። በሌላ በኩል የጊዮን መጽሔት ማኔጂንግ ዳይሬክተር የነበረው ፍቃዱ ማህተመወርቅ ከአምስት ዓመት በፊት ከእንቁ መጽሔት ጋር በተያያዘ ክስ ማክሰኞ ጥቅምት 18 ቀን በልደታ ፍርድ ቤት 8ኛ ወንጀል ፍርድ ቤት የ7 ዓመት እስርና 7000 ብር ቅጣት ተበይኖበታል። ጋዜጠኛ ፍቃዱ ጥፋተኛ የተባለው የእንቁ መጽሔት አሳታሚ ግብር እንዳይከፍል አድርገሃል አበረታታል ተብሎ ቢሆንም የፖለቲከኛ እስረኛ መሆኑ ይታወቃል። ከአምስት ዓመት በፊት የ6 የሚዲያ ባለቤቶች ላይ የወያኔ አገዛዝ ክስ የሚመሰርት መሆኑን ሲያሳውቅ ብዙዎቹ አገር ጥለው ሲወጡ ፍቃዱ አገር ውስጥ ሆኖ ከቤቱ መያዙ ይታወቃል። የአገዛዙ ባለስልጣኖች በቢሮ የሚገኘውን ሁሉንም ዶክመንት ከወሰዱ በኋላ ታክስ እንዲጭበረበር ረድተሃል የሚል ክስ ያቀረቡበት መሆኑ ይታወቃል። በታንዛኒያ በተለያዩ እስር ቤቶች ታስረው የሚገኙ ኢትዮጵያውያን የረሃብ አድማ በማድረግ ላይ የሚገኙ መሆናቸው ተነገረ። ካለፈው ጥቅምት 16 ቀን ጀምሮ በረሃብ አድማ ላይ የነበሩት እነዚህ ኢትዮጵያውያን አንዳንዶቹ በዛሬው ቀን ታመው ወደ ሆስፒታል እየተወሰዱ መሆናቸውም ተሰምቷል። እስረኞቹ የረሃብ አድማውን የጀመሩት ወደ ሀገራቸው ለመመለስ ቃል ከተገባላቸው በኋላ የውሳኔው ተግባራዊነት እየዘገየ በመሄዱ ነው ተብሏል። በኢትዮጵያ የሚገኘውን አስከፊ አገዛዝና የኢኮኖሚ ችግር ለመሸሽ ወደ ደቡብ አፍሪካና ሌሎች ሀገሮች ለመሄድ በጉዞ ላይ የነበሩ በተለያዩ ጊዜያት በታንዛኒያ የጸጥታ ኃይሎች ታስረው በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ስደተኞች ቁጥር ከ1450 እንደሚበልጥ ይታወቃል። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚህ ያበቃል።
ሊነጋ ነው ደግሞ ወየው ሊነጋ ነው ሊነጋ ነው ደግሞ ወየው ሊነጋ ነው አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና ይሁን ሊነጋ ነው እሱም እንደነርሱ ለሰው ነፍስ ግድየን ነው ረጃጅም አጠና ቆንጨራ በያዙ ወርጠው በሚጥሉ ዘርየ መዘዙ ብሩቀንን ገፈው ጨለማ በሚያለብሱ የሉሲን ስራ ስር በሚበጣጥሱ አዎ በቀንጅቦች መጋል እንተረቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናምን አዎ ሊነጋ ነው አዎ ሊነጋ ነው እወይ መከራችን አዎ ሊነጋ ነው ያም ባለገጀራ ይም ባለሜንጫ ጉላም የጨበጠ መጥረቢያ መፍለጫ ገዢዎቹ እነሱ እንዳሻቸው ሰሪ ለሰው ነፍስ አዝማ አይፈሩም ፈጣሪ የቀንና ማታ አደገኛ ጅቦች ሕፃናት አዛውንት መነኩሴ ገዳዮች ሊነጋ ነው ደግሞ አሁንም ሊመጡ ዱሩን እያሰሱ አንገትን ሊቆርጡ ሊነጋ ነው ደግሞ እውይ ሊነጋ ነው ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞት ሁሉ እኮ በክብር ይወጣል እኮ ጫካ ውስጥ እንዳለን እዚያው እንደተኛ አሸልበን ብንቀር ፈጣሪ ይረዳ አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉኛ እንሞታለን እሰየው ነጋለን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱን ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ ሚል የነፍስ ተሟጋጭ አዛኝ ገዢ ጠፍቶ የህዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልና አልቅረው እነሱ ገለውን ኤዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ህዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ሕፃን አንበርክኮ አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ህዝብ ጉርጓድ ሲከቱ ነው። አርባ ጉጉን ቁፍቱን ዛሬ መድገም ጧትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገም አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገል ማን ነው ነፃ የወጣው? ይህን ተረት ተረት እንኳን ይዘው ቁጥር ታውቀዋለች ጦጣ እድሜ ለኮሎኔል በመከሩን ምክር ባዘዙን መሰረት ሳንገል ሞትን እኛ መግደል ሆኖ ሽንፈት አረ አረ ምን አለ ቢተው ክብር ኮሎኔል ምን ለበጣ ሳይሞትና ሳይገል ማን ነው ነፃ የወጣው? መግደል እኮ ሽንፈት የሚሆነው መካ ጫጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል። ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወግተን ባንገድል ኖሮ አሁን ኮሮኔል ያሉበት ቤተ መንግስት በነጮይ ተወሮ ካራቢኔሬና ባንዳው አጥር ሆኖት እንገዛ ነበር። ታቅፈን ሶስት አይነት ሞት፣ አንድ ጫማቸውን ስመን፣ ሁለት አገር አስረክበን፣ ሶስት በሰንሰለት ታስረን። አረ እንኳን አልተሸነ ኮሎኔሌም ቢሆን ድርሽ ባላሉ ከቤተ መንግስቱ ባልተነገራቸው የመንግስት እንግርቱ። ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መች እንደ ዘንድሮ። ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣ? መግደል መሸነፍ ነው ብሎ እየመከሩን በደኖ አርባ ጉጉ አሶሳና ወተርም ቁፍቱን ደገሙን። እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከገደል የግብግብ አይደለም የበደልም በደል። አዎ የበደልም በደል የበደልም በደል። እጅ አጣጥፎ መሞት ዝም ብሎ መገደል የበደልም በደል።
መጠንቀቅ ሲያንስ ነው መዘናጋት ሞት ነው። የምንጫው ውርጋት ተከታይ አደገኛ ቦዘኔዎችና ዘረኞች ብዙ ሰው ከገደሉና መስጊድ ቤተክርስቲያን ሊያቃጥሉ ሲወራጩ ታይተው ሩሲያ ሄጄ ነበር ባዩሹም ሲመለስ የሰጠው መግለጫ ምንዋ ባይሰማ የሚያሰኝ ነበር። የዘረኞቹ ሴራና ቧልቲውን አይሁን ወይም ወያኔ እየዘወራቸው ህዝብን ያስገድል ይከፋፍል ብዙ ህይወት ጠፍቷልና አገራችንን ወደ ሩዋንዳዊ አዘቅት ሊከቱ ሞክረዋልና በቀልድ ደረጃ የምናየው አይደለም። አዲስ አበባ ያለው የአሜሪካ ኤምባሲ ሁኔታው አሳሰበኝ ብሎ የሰጠው መግለጫ ደግሞ ዳግም የሌባ አይነ ደረቅ ብለን አሜሪካን ማውገዝ ሲያስገድደን ለመሆኑ ዛሬ አገራችንን መከራ የሚያሳዩ አዘረኞችን ሁሉ አሜሪካ አይደለም እንዴ የሰየመችብን የሰደደችብን እንድንል ገፋፍቶናል። ጽንፈኞቹ ከየት መጡ? ማንስ ለስልጣን አበቃቸው? ማንስ የክብር እንግዳ ብሎ መርዛቸውን ይረጩ ዘንድ ረዳቸው አሰማራቸው ስንል መልሱ ግልጽ ነው። ያልተነቀባቸው የመሰላቸው ቅጥረኞች እንደገና አዲስ የማደናገር መንገድ መውጫ ያገኙ መስሏቸው በዘረኞቹ መሃል ልዩነት ተከስቷልና ግዴታችን ጽንፈኞቹን አውግዞ ሽሙን መደገፍ ነው ብለው ሊያሳምኑን ደፋ ቀናን ጀምረዋል። በመሰረቱ ግን በዘረኞቹ መሃል የእምነት ልዩነት የለም። ሁሉም የበላይነትንና ከኛን አስፈነው አማራውና ኢትዮጵያ ያለውን ሁሉ ባደገኛ ቦዘኔዎች ያስገድለው የብሔር ሃይማኖት ግጭትን ማስፋፋት ነው። ባለመንጫውና ተከታዮቹ ክርስቲያንም እስላምም አይደሉም ሰው ጠል አረመኔዎች እንጂ። ምናልባት ሳላፊስት፣ ወሃቢስት፣ አይሲስ፣ አልሽባብ፣ ቦኮ ሐራም ይሆናሉ። ይህ ግን የምናውቀው እስልምና አይደለም። ዘረኛ ስርዓትን ያሰፈኑት ወያኔና አገዛዛቸውን ቀጣይ ነን ያሉ ሹሞች ናቸው። መንጫ አምላኪዎች ተከታዮቻቸው ናቸው። አጋሮች ተቃቅፈው ሳቂ ጓደኞቻቸው። ዛሬ ጭንቅ የመጣ ሲመስል ሹሙ እንደገና ኢትዮጵያ ኢትዮጵያ ማለት ጀምሯል። ኬንያ ኬንያውን ቢቀጥል ያምርበታል። ላለው ቀውስ ሁሉ መፍትሄው አንድና አንድ ብቻ ነው። የወያኔን ህገ መንግስት ተብዬ የክፋት ሰነድና ወጆች ሽሮ ሁሉን አቀፈ ሽግግር ሂደት መጀመርና ያምባገነንነትን ፍላጎት ትቶ የህዝባዊ ምርጫና መንግስትን አማራጭ መያዝ ማለትም ሹሞቹ ከቤታቸው መውረድ አለባቸው ማለት ነው። የወያኔ ከፋፋይና አፋኝ ህጎች የበላይነት እስካል ተሰበረ ድረስ መርመጥመጡ አፋማ በጭቃ እንጂ ምንም አይፈይድም። ባለመንጫውን ከፍርድና የህዝብ ቁጣ ተጠብቆ ያቆየውና አሁንም አለጥርጥር ሊጠብቀውና ለምርጫው ቧልት ሊያበቃው የሚፈልገው ሹሙ ራሱ ብቻ ነው። በየፊናቸው ልዩነቶች እንዳላቸው በርግጥ የሚታወቅ ነው። በሹሙና መከላከያ ሚኒስትሩ መካከል ልዩነት አለ። ኦህዴድም ዱላ ቀረሽ የውስጥ ስብሰባ ማድረግን ተያይዞታል፣ ተከፋፍለዋል። ሁሉንም ጠርጎ ማፈገጃው እድል ለህዝብ ፍንትው እንዳለም መገንዘብ ይቻላል። በንጹሃን ደም የተነከረ እጃቸውን ጲላጦስ ሆነው ሊያጥቡ አይችሉም። ያሳግማቱ ከጭንቅላቱ ነውና ኢትዮጵያን ለከፋ አደጋ ያጋለጧት ሹሞቹ ሲሆኑ ከጀርባቸው የቆሙትን ሳውዲና አሜሪካን ሳንረሳ ጽንፈኞቹ ጀሌዎቻቸው ሆነው ቆይተዋል። የስልጣን ጥም በሽታ ደግሞ ባጭሩ ልባት ካላገኘ ባለምንጫውንም አሳብዶታል። ብቻውን ወይም ካደገኛ ቦዘኒዎች ጋር ሆኖ ለውጥ አምጪ ሁሉን አዋቂ ተወዳጅ እኔ ብቻ ነኝ እያለ ነው። አፈር ቀምሶ በበረሃ ጤት ዝሩ ይለ ነበር የተባለውን ፋሽስት ያስታውሰናል። የሃይማኖት ጦርነት ሊያስጀምሩብን የሚፈልጉ መሳሪያ ሆኖ ግብጽና ሳውዲ በሶማሊያ ሳላፊስቶችና ወሃቢስቶች ተጠቅመው በባሌ በኩል ጂሃድ ሊያስብሉ በመጣር ላይ ናቸው። በባሌና ሩሲ በርካታ ደጋፊዎች አሉኝ ባዩ ዘረኛ ወርንጨላ ካልታገደና በሹሞቹ ሆር መለቀቆ ካቀጠለ የኢመን ተገለሰብ አለችሎታውና ቦታው ገዝፎ አስከፍ የጥፋት መልእክተኛ ይሆን እድልን ያገኛል። ከወያኔ ጋር እጅና ጓንት ሆኖ በመስራት ላይ መሆኑም ግልጽ ነው። ይከይሲ ተጠቃብለው እሪ ሊሉ የሞከሩት እንደሱ ወያኔ ጋር ሄደው ጫማ ተመው የተዋረዱት ገርባዎችና ገብሳዎች መሆናቸውንም አይተናል። ኦነግ ቀደም ጸረውን ጭላው ቢሆንም ዛሬ በራሱ ፖለቲካ ቀዳዳ ያገኘ መስሎት አብሯቸው ተሰልፏል። የፖለቲካ ችሎታቸው ቀደምም ሸንካላ በመሆኑ ዛሬም ቢሳሳቱ የሚፈረድባቸው አይሆንም። የመጣባቸውን የማስጨንገር የሚችሉት አይሆንም። አሁን ባለው የግድያ ሁኔታ በአብዛኛው የተጎዳው ቄሮውና የነሱ ጀሌ ሳይሆን ንጹህ ህዝብ ነው። ይህንንም ደብቀው በእርስ በርስ ቀራኔያቸው እርስ በርስ ተገዳደሉ አድርገው ለማቅረብም ይጥራሉ። ዘወትር አደናጋሪያቸው የሆነው የባዕዳን መገናኛ ብዙሃንም ተወዳጁ መሪ ከተወዳጁ አክቲቪስት ጋር ተቃረነ በሚል ማደናገሩን ተያይዘውታል። ለተከሰተው ሁኔታ ተጠያቂው ዘረኛው ወርንጨላ ሳይሆን ሹሞቹ ናቸው። ጋብዘው አምጥተው ግለሰቡንም ሆነ ኦነግን ያሰማሩብን ራሳቸው ናቸው። አፍላፍ ገጥመው በህዝብ ቤተ መንግስት ጸረ ህዝብ ሴራቸውን ጎንጉነዋል። ዛሬ በስልጣን ሽኩቻ ተጋጭዋል። ተጋጩ ተጎጂው ህዝብ ነው። የሹሙ መግለጫ በተለይ ግለሰብና መሰለቹ ምንኛ ከንቱ ዘረኛና ብልሹ መሆናቸውን አጋልጧል። ወንጀለኞቹን በስም ጠቅሶ ሊተች እንኳ አልቻለም። ሲሽመደመድ ተደምጧል። ባይናገር ባረፈውም እስኪባል ድረስ ዛሬ የኢትዮጵያ ጠላቶች አሰፍስፈው በተነሱብን ወቅት የነሱ መሳሪያ የሆኑት እነ ኦነግ ባለምንጫውና ሹሞቹ ራሳቸው ናቸው። እውን ወያኔን ማስወገድና ዘረኞችን ማምከን ማስወገድ ቢፈልግ ኖሮ ወርንጭላውንም ሌሎቹንም መያዝና ለፍርድ ማቅረብ ባልከበደ ነበር። እውን አገዛዙ ብቻውን ነው የሚገዛው ወይስ ውርጋጡ እንዳለው የቄሮና የሹሞቹ አገዛዝ ማለትም ሁለት አገዛዝ አለ? አገር ወዳዶች ላይ ጥርስ ለመንከስና እንፋጃለን ብሎ ለመፈከር ዝግጁ ሆኖ ሳለ ነፍሰ ገዳዮቹን ግን ሲያሞካሽና ጠለላ ሲሆናቸው ይታያል። ሰልፋቸው አንድ ነውና አንዱ ዘረኛ በሌላው ላይ ሊጨክን አልቻለም። በአገር ጉዳይ ሁሉም ኢትዮጵያ አገራችን ናት ባዮች አይደሉም፣ የኦሮሚያ አሽቃባጮች ናቸውና። ስለዚህም ንትርካቸው ወይም ግጭታቸው በወያኔ የተቃኘ ወያኔን ሊመልስ የሚቃጣ ነው። ተጠቃሚውም ወያኔ ነው። የዘረኛው ውርጋጥም አጫፋሪዎች ለወያኔ የሰገዱና መቀሌ ሄደው እዚህ የተቀበሉ ገርባዎች፣ ገቢሳዎች፣ ጸረ ኢትዮጵያዎች መሆናቸው አጋልጧቸዋል። ሰርጓ የሆነላት ይመስል ወያኔ ደርብ ብላ ከበረው መደለቋም እየታየ ነው። ትላንት በፖለቲካው መድረክ ሲጨፍሩ የነበሩት ዳግም ዝምታን መርጠው የህዝብን ጥቃት ሊያጋልጡ እንኳን መድፈር እንዳቃታቸው መታዘባችን አልቀረም። አሁን ባለንበት ተጨባጭ ሁኔታ የችግራችን መፍትሄ ሹሞቹ ይሆናሉ ብለው የሚያስቡ በቀናው ከወሰድነው የሚያሳዝኑ ተላልፍ ሲሆኑ በአቁ ከያዝነው ግን ሆዳም ቀጥረኞች ናቸው። የችግራችን ተጠያቂ ዋናዎቹ ሹሞች ራሳቸው ናቸው። ከነሱ መፍትሄ ሳይሆን የባሰ ቀውስ ነው መጠበቅ ያለበት። ሹሙ አፉ ሁሌም ያመልጣዋልና ወያኔን ሰደበ አጠቃ ቀጥሎስ ምንም ወንጭላውን ዘረኛ ማስጠንቀቂያ ቢጤ ሰጠው ብሎ ተወዛወዘ። ወዲያው ካገር ወጣ። ባለምንጫው ጀሌዎቹን አስተማርቶ ህዝብ ፍጅት ላይ ተሰማራ። ሹሙም ተመለሰ። ለተካሄደው ፍጅት ምን አለ? ምንም። ይህ ነው ቲያትሩ ጨዋታቸው ዋልታቸው። ሹሙ እንደ ፈንታ በዚህ በዚያ ሲዘልና የራሱን ስልጣን ለመጠበቅ ሲወራጭ ተጨባጭውን ሁኔታ ሊረዳ ያቃተው ቢመስል የሚገርም አይደለም። ግን አቁን ያውቁታል። በጠባብ ብሔረተኝነት ልክፍት ተይዘው ኢትዮጵያን ሊያጠፉ የወሰኑ ናቸውና በእነሱና ቄሮ በሚሉት ጀሎቻቸው መካከል ምንም ልዩነት ቅራኔ የለም። ነግ በራሳቸው ቢጣሉ የመሰረታዊ አቋም ሳይሆን እኔ ልብለጥ እኔ ሹም ልሁን በሚል ብቻ ነው። በዚህ ላይ በጅታ ይዞ ሹሙን ደግፈን አቶ ሜንጫውን እንቃወም ማለቱ ምንም ፋይዳ የለውም። ሁሉም ተወግደው የህዝባዊ ሽግግር ሂደት እውን ይሁን ማለቱ ነው መፍትሄው። ከዝንጀሮ ቆንጆ ምን ይመራርጡ አዘቢት ውስጥ መግባቱ አይጠቅምም። የገባንበት ወይም የደቀኑብን ሁኔታ አስከፊ በመሆኑ ልዩ ጥንቃቄ ማድረግ እንዳለብን ግልጽ ነው። ነገ ጎህ የሚቀድ ሳይሆን የኖርንበትንና ያለንበትን ሁኔታ አክፍተው ሊቀጥሉብን መሆኑን ማወቅ ይገባናል። ራሳችንን ከጥፋት መጠበቅ አለብን። መደራጀት፣ መታጠቅ፣ አገዛዙን መዋጋትና መጣል ግዳጃችን ነው። አገራችንን ሊያጠፉ በባዕዳን የተሰየሙብን ሹሞች የኢትዮጵያ ጠላቶች ናቸው። እናም አገዛዛቸውን እናውድም። በእነሱ ፈቃድ መታገል ያክትም። የሞት ከተማ አድማና ሰላም የሚነሳቸው አመጽ ይፋፋም። የሽግግር መንግስት አሁኑኑ ኢትዮጵያዊነት ያቸንፋል። አስመሳዮችና ድርባዮችን እንታገላቸው። ወያኔና ጨፍሮቹ ይውደሙ።
አላዋቂ ሳል እኔ እንደታዘብኩት አገር ተበጥብጣ ታምሳና ተናውጣ ውጪ ነፍስ ግቢ ነፍስ በጣር ልትውጣ በኢትዮጵያዊ አይሲስ ታስራ ተቀድዳ ደርሶም ያድን ጠፍቶ በህልውናዋ ላይ ተጋርጦ አደጋ ከዚህ ቀውስ ለመውጣት መድኃኒት ስትሻ አዳር ለጣትና ከነጋ ስር ወድቃ ቀና ብላ ስታይ ባልደራስ ነው ብላ ተስፋን አጭሮባት ባክ ብትለው ከሱ ተጠግታ ያህያ ባል ሆኖ ፊቱን አዞረባት። ገርባና ቀሮች መጡ እኔ አልቻላቸው ብሎ ሄደ ጥሏት። አረ ለመሆኑ በተደጋጋሚ ሆኖ እንዳየነው ያለም የትግል ታሪክ በወርቅ የዘገበው ባሏው ትግል ጊዜ ድልን ያቀዳጀው ተፈትሾ ሲታይ በታሪክ ያነበነው ደግሞም የሆነውን በተግባር እንዳየነው ከፋሽስት ወታደር ጉሩምቦ ተናንቆ እንዲያ የተዋደቀው መስዋዕት አልባ ነበር ትግሉ የነበረው። ስለዚህ ቀን ቀጥ ነው ባላደራ ከሆን ማስተዋል ይበጃል። አበው እንዳሉቱ ያላዋቂ ሳሚ እንዳን ሆነ ያሰጋል። ድል በትግል በገዢ ፍቃድ የሚገኝ ድልና ትግል የለም። Thank you.
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 42 ቁጥር 2 ጥቅምት ህዳር 2009 ዓመተ ምህረት የሽግግር ወቅት በማንኛውም የሥርዓተ ማህበር ልውውጥና ሂደት የሚተላለፍ ህብረተሰብ ተወደደም ተጠላ የሽግግር ወቅት የሚያስፈልገው መሆኑ አያከራክርም። ለዚህም በቂ ምክንያቶች ይኖራሉ። በቅርቡ የአገራችን ታሪክ እንኳ 3 ተጻራሪ ሥርዓቶች ባለፈው ግማሽ ምዕት ዓመት ሲለዋወጡ የተመለከትን ሲሆን በሥርዓቶቹ ልውውጥ መካከል ለተተኪው ሥርዓት መተላለፊያ ማስተናገጃና መቆጣጠሪያ ሊሆኑ የሚገባቸው በቂ ዝግጅቶችና መሰናዶዎች ሳይደረጉ ቀርተዋል። ሄጁን ማስወገድ እንጂ መጪው ምን እንደሚመስል እንኳን በቀጥታ ሳይታወቅ በመታለፉ በሁሉም መስክ አገራችን መጎዳቷን ሁሉም ዜጋ የሚያውቀው እውነታ ነው። የዚህ ውጤትም የማቋረጥ ጸጸትና ቁጭት ሆኖ ቀርቷል። አርቆ ማሰባቀቶይ በግብታዊነት እጄን በእጄ ቆረጥኩት የሚያሰኝ ትካዜን ጥሎ ሄዷል። ያለፉት 3 ጽንፈኛ ሥርዓቶች የተፈራረቁት አንዱ ሌላውን በማስወገድና ስልጣኑን በመተካት ቢሆንም ህዝቡ የበይ ተመልካች በመሆን ተበደለ ተጎዳ እንጂ የመጻይ እድሉ ቀያሽም ሆነ የመብቱ ወሳኝ አልሆነም። እያንዳንዱ ሥርዓት ካንዱ ወደ ሌላው በሚተላለፍበት ወቅት የለውጡ ሂደት የፈጠረው ከፍተኛ ግርግር ህዝቡ የሚመኘውን የለውጥ ረድኤትም ሆነ በረከት እንዳያገኝ አድርጎታል። እድሉን ተነጥቋል። ተስፋው የምድረበዳ ውልብልቢት ሆኖ ቀርቷል። ያም በመሆኑ ሽግግሩ የጥቂት ስልጣን ጥመኞች ማርኪያ ሆኖ አልፏል። ህዝቡ ተሳታፊ ሊሆን ባለመቻሉም የብሩህ ተስፋ እድሉ ተሰናክሎ ቀርቷል። የዚያን ደምታ እስካሁን ድረስ አገሪቱን እያማቀቃት ይገኛል። ይህ ችግር በሶስቱም ተከታታይ ህዝባዊ አመጾች ተፈጽሟል፣ ተደጋግሟል። ከአጼው ሥርዓት እስከ ወያኔ አገዛዝ ተሰልሷል። በተለዋዋጮቹ ሥርዓቶች ሂደት ውስጥ ህዝብ የሥልጣን ባለቤትና ተጠቃሚ ባለመሆኑና የህዝብ ተሳትፎ ተግባራዊ እንዲሆን ባለመደረጉ የተጠበቀው የአገር ተስፋ መክኗል። አንድ የ1966ቱ የካቲት ህዝባዊ አመጽ ሲፈነዳ የነበረውን ሥርዓት ለመለወጥ ተችሎ ነበር፣ ግን መተኪያው አልነበረም። በዘውዳዊ ያገዛዝ ሥርዓት የፖለቲካ ነጻነት በመታፈኑ የተጀመረውን ህዝባዊ እንቅስቃሴ አቅጣጫና መልክ ይዞ ሊያስኬድ የሚችል ጋዊነት ይዞ በይፋ የሚንቀሳቀስ የፖለቲካ ኃይል አልነበረም። በህቡ የተደራጁ የፖለቲካ ክፍሎች አመጹ መልክ ይዞ ህዝብ የስልጣኑ ባለቤት እንዲሆን የተቻላቸውን ቢያደርጉም ተደራጅቶና ታጥቆ የነበረው ወታደሩ ክፍልና ተባባሪዎቹ ስልጣኑን በቁጥጥራቸው ስር አደረጉ። በ17 ዓመት የፋሽስት አገዛዝ ዘመናቸው ሞራኑን አርበኛውን ወጣቱን አዛውንቱን ወዘተ ፈጁት። በመጨረሻም የህዝቡን አመጽ ከንቱ አስቀርተው አገሪቱን አራቁተው በየፊናቸው ተበታትነው ፈረጠጡ። ኢትዮጵያንም ለሌላ አገር አጥፊ ቡድን አሳልፈው አስረከቧት። በአዲስ ጥርስ ለሚግጥ ለሌላ በላይሰብ አጋለጧት። ንጉሱን አስወግደው በጊዜያዊ ወታደራዊ መንግስት መሸጋገሪያ ሽፋን የነጠቁትን ስልጣን ለማደላደል ሲሞክሩ
بزي ملك يتاك ادو شغقر هزبن ودليلا انباغننن نفلاج قراج عقزاز يدار قالنجي هزبن سلطان لاك اداج ودميشل ديموكراسياوي سرعات اشغقرن بمالت بوقتو يحبانا للوچيلو تهيلوچ تاقلوال تقبيو يشغقر هيدت جزياوي هزباوي منغست مهولونم بما سايت هزب بزي زوريا انديت تاقل عدرقوال إثيوبيا كان برشبت يفيدال سرات وطا ودى ديمقراسيا وسرات لتشغاقر يمتشلو بزي منغر بچا مهونو قلت سنبر يسايهون قرطو يدرق فاشستوش يوطا دروي منغست هبرت سباوي النت ساينساوي سوشاليزم وزتا ودمي القجات هدو آغاريتون يمهيم بيتا مكرا عدرقواتنا آت فتوات تفو ሁለት ሌላው የታሪክ ግንዛቤ የ1981 አንዱ ሁኔታ የፈጠረው ክፍተት ሲሆን በ1966 እስከ 67 ህዝባዊ ድልን የነጠቁት ወንጀለኞች ፈርጠው በሚሸሹበት ወቅት በተፈጠረው ክፍተትና ውጅንብር አሁንም አጋጣሚውን የራሳቸውን የግል ዓላማ ብቻ ለማሳካት አርፍጠው የተበቁ ጸረ ኢትዮጵያ ጎሰኞች በባህር ትዕዛዝ እየተመሩ የህዝቡን ድል ለመንጠቅ ይችላል ቀደም ሲል በነበሩት 17 አመታት አንዳችም ዝግጅት ሳይደረግ በመቅረቱ አድፋጭ ኃይሎች በትራስልጣኑ በቀላሉ ለመያዝ በቅተዋል ለተቅማቸው ካሳፈሰፉ የጸረ ኢትዮጵያ ኃይላት ትብብርንና እርዳታንም በገፍ አግኝተዋል ኢትዮጵያን የሚወክል ድርጅት ከፍቶ ገለልተኛ ታዛቢ እንኳን ባልተገኘበት የለንደን ስብሰባ ተብየው አገራችንን በዘለቂታ መልኩ የሚጎዳው ሳኔ አስተላልፎ ተደመደመ። ታጋይ ኢትዮጵያውያን ድርጅቶችንና ግለሰቦችን በማግለል በጸረ ኢትዮጵያ ኃይሎች በጥልቃቄ የተመረጡ ቡድኖችንና ግለሰቦች ተሳተፉበት የተባለው የአዲስ አበባው የሽግግር ጉባኤ በሻቢያና በወያኔ ሴራ አገር አፍራሽ ፕሮግራም አጥልቆ ተለያየ እንጂ ለኢትዮጵያና ለህዝቧ የሚበጅ ውጤት አላመጣም። የኢስሙላው የሽግግር ጉባኤና ተከትሎ የመጣውም የሽግግር ወቅት ኤርትራን በመነጠል ኢትዮጵያን አዳከመ ህዝባንም በጎሳ ከፋፍሎ ላምባገነኑና ለዘረኛው የውያኔ ቡድን ጥቃትና ባርነት ዳረገ እንጂ ዲሞክራሲያዊ ስርዓት እውን እንዲሆን አላደረገም። አሁንም የኢትዮጵያ ህዝብ በዳግመኛ ጆሮው እየሰማ አይኑም እያየ ጥቃት ተፈጸመበት። ለ17 አመታት የተካሄደው ትግልና የተከፈለው መስዋዕት መና ሆኖ ቀረ። 3 የዛሬቱ ኢትዮጵያ የፖለቲካ መልክዓ ምድር ልክ ከ66ቱ የካቲት ጋር ተመሳሳይነት አለው። ተጨባጭና ህሊናዊ ሁኔታዎች ያንኑ ዋዜማ ያንጸባርቃሉ። አገሪቱ አሁንም ልክ እንደ ትላንቱ ባንድ አምባገነን አገዛዝ ስር ተማቅቃለች። ያሁኑ ከቀደምት አምባገነኖች የሚለየው ግን በምንም አይነት መስፈርት ቢለካ ለሀገሪቷም ይሁን ለህዝቧ ያልቆመ ጎሰኛ ቡድን መሆኑ ነው። ይህ መሰረታዊ ልዩነት እንደተጠበቀ ሆኖ ሌሎች ሁኔታዎች ከሞላ ጎደል የለውጥ ግብአቶችን አዝለው በሀገሪቱ ሰማይ ላይ ያንዣብባሉ። በመድር ላይ ያሉት ተጨባጭ ሁኔታዎች የሚከተለውን ያስነብባሉ። ከ10 ሚሊዮን ያላነሰ ህዝብ ረሃብ ሰለባ ሆኗል። የኑሮ ውድነት ሰማይ ነክቷል። ለአብዛኛው ነዋሪ መሰረታዊ የሆኑ የኑሮ አቅርቦት የህልም እንጀራ ሆነውበታል። ለድሃው ሁሉም ነገር አጥሮበታል። መኖር ያንገፈገፈው ዜጋ በብዛት በመሰደድ ላይ ነው። ብዛታቸው በትክክል በማይታወቅ እስር ቤቶች ውስጥ የሚማቀቀው ያገሪቱ ዜጋ በተለያዩ ማስተቃያ ቅጣቶች እየተንገበገበ ይገኛል። ወጣቱ በአደባባይ ይረሻናል። ያስቸኳይ ጊዜያዎች በመታወጁ ጽልመተ ሲኦል በመላ አገሪቱ ሰፍኗል። ለመግደል ተኩስ የሚል አረመኔያዊ ቋሚ ትዕዛዝ የተሰጣቸው ወታደሮች በጅምላ ዜጎችን እየገደሉ ያሉበት ሁኔታ ውስጥ ነው ያለ ነው። በትላንትናዎቹ የመሬት ከበርቴዎች ቦታ ዛሬ የሀገር ሀብት ዘራፊዎቹ ወያኔዎች ተተክተዋል። ታይቶ በማይታወቅ ደረጃ ዛሬ ሀብታሞቹ የውያኔ አባላትና ተከታዮቻቸው ቢሊዮነሮች እየተባሉ ነው። በአንጻሩ ግን እልፍ አላፍ ዜጎች ብቻ ሳይሆኑ በብዙ ሚሊዮን የሚቆጠሩ ረሃብተኞች እንደ ቅጠል ይረግፋሉ። በዚህ ምክንያት መላው ህዝብ የወያኔን አገዛዝ ተቃውሞ ቆሟል። ተቃውሞውንም ከነባቢት አልፎ በተግባር እየገለጸ ነው። በርካታ የአገሪቱ ክፍሎች መሳሪያ ያነገቡ አማጽያን በትጥቅ ትግል ወያኔን እየተፋለሙ ናቸው። የዛሬ ወጣት ትውልድ እንደ ቀደምት ተራማጅና አገር ወዳድ ትውልድ የራሱን ታሪካዊ ግዴታ ለመወጣት መስዋዕት በመክፈል ላይ ይገኛል። በመሆኑም የነገዋን አንድነቷን የጠበቀችና እኩልነትን የምታስተናግድ ዴሞክራሲንና ነጻነትን የተላበሰች ኢትዮጵያን ለመረከብ እንደተዘጋጀ ያረጋግጣል። ይህም ብሩህ ተስፋን አንጸባራቂ በመሆኑ ሁሉም ዜጋ ትንሣኤ ኢትዮጵያን ለማየት በጉጉት እየተጠባበቀ ነው ቢባል ከእውነት የራቀ አይደለም። ዘረኛው አገዛዝ እንደተመኘውና እንዳቀደው አገሪቱን ለመሰነጣጠቅ ያለው ዕድል ተሰናክሎበታል። የዚህ ሁሉ ድምር ውጤት የወያኔን አገዛዝ ግብዓተ መሬት እያጣደፈው መምጣቱን ያረጋግጣል። ከዚህ በላይ የተዘረዘሩት አንኳር አንኳር የአገሪቱ ነባራዊ ሁኔታዎች በአንድ በኩል ሊመዘገቡ ቢችሉም ተጨባጩ የዓለም አቀፍ ሁኔታ ግን ከየካቲቱ 66 ዓመተ ምህረት ሁኔታ ጋር ሲተያይ የተለየ ገጽታን ያሳያል። የዛሬቱ ዓለም በአንድ ልዕለ ኃያል እይታ ስር መሆኗን እንዲሁም ምዕራባውያን ሆኑ ተመጣጣኝ ኃይል ያላቸው ሌሎች አገሮች ጥቅማቸውንና ፍላጎታቸውን ከማስቀደም ውጭ ለሌላው ሕዝብ ግድ እንደሌላቸው ማጤን አግባብነት ይኖረዋል። ወቅቱ ለነጻነታቸው ለሚታገሉ ሕዝቦችና አገሮች አጋርና አማራጭ በማግኘት በኩል ያላቸውን እድል የሚያጠብ ከመሆኑም በላይ ለአምባገነኖች የተራዘመ ዕድሜ ምቹ ሁኔታን ፈጥሮላቸዋል። ይሁን እንጂ ሕዝብ በራሱ ተማምኖ ካለምንም እርዳታና ትብብር ድል አድራጊ የሆነበት በዓለም ታሪክ በተደጋጋሚ የተከሰተ በመሆኑ የኢትዮጵያ ሕዝብ ዓለምንም ድጋፍ በራሱ ኃይልና ጉልበት በሚያደርገው ትግልና በሚከፍለው መስዋዕት የነጻነቱ ባለቤት ሊሆን እንደሚችል ማንም ሊጠራጠር አይችልም። ይህ ኃላፊነትና ተግባር የታጋይ ድርጅቶችና የወጣቱ ትውልድ አይነተኛ ተልእኮ ነው። አምባገነንን ታግሎ በመጣል መንግስታዊ ስልጣን መውሰድ አስፈላጊና ወሳኝ ቢሆንም ከህዝባዊ አመጽ በኋላ ህዝብን የስልጣን ባለቤት ለማድረግ ቅድሚያ የሚሰጠው ጉዳይ ግን ህዝብን ማዕከል ያደረገና የሁሉንም ዜጋ ተሳትፎ ያካተተ ሁኔታ መፈጠር ሌላ አማራጭ የሌለው ብቸኛ መንገድ ነው። የሽግግር ወቅት መታለፍ የሚገባው የመጀመሪያ ምዕራፍ እንጂ የግብር ይውጣ መቆያ ሊሆን አይችልም። ይህንን መሰረታዊ ሀቅ ታሳቢ አድርጎ መታገል ለድል ዋስትና መሆኑ አያጠራጥርም። በሚፈጠሩት ግርግሮችና መስቀልቅሎች ወቅት የመንግስትን ስልጣን በመንጠቅና የሽግግርን ሂደት በስርዓት አካሂዶ ህዝብ በተሳተፈበት ዴሞክራሲያዊ ምርጫ መንግስት በመመስረት መካከል ያለው ልዩነት የጨለማና የብርሃን ያህል ነው። አኩሪ ታሪክና ባህል ያለውን ህዝብ ወክላለሁ የሚል ሁሉ አርቆ ተመልካች ባህሪ ከሌለው ለሀገር ዘላቂ ጥቅምን የሚያስመዘግብ ውጤት አያመጣም። የሀገሪቱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግሮች ብቻ ሳይሆኑ የህልውናዋም ጉዳይ አሳሳቢ ደረጃ መድረሱን ጭምር ሁሉም ዜጋ አምኖበት ተቀምጧል። የመሰረታዊ ለውጥ መምጣት ጉዳይ ቅድሚያ ሊሰጠው የሚገባ መሆኑንም ማንኛውም ኢትዮጵያዊ ይስማማበታል። ለሽግግር ወቅት የሚሆን ዝግጅት ማድረግ የቅድሚያ መሆኑንም ይገነዘባል። ታዲያ አስፈላጊው ዝግጅት እየተደረገ ነውን? ለሚለው ጥያቄ ግን አስተማማኝ መልስ ለመስጠት አልተቻለም። ሀገራችን ወዳልታወቀ ሌላ አዙሪት የምትገባበት አደጋ አፍጦ አግጦ መጥቷል። የውጭ ኃይሎችም ይሆኑ የሀገር ውስጥ የተቃዋሚ ድርጅቶች መሪዎችና ልሂቃን ወያኔ እየተንገዳገደ ነው ከሚል ግምት አንድ ነገር መደረግ አለበት ብለው በማሰብ የሰርገኛ መጣ በርበሬ ቀንጥሶ አይነት ጥድፊያና አሽቀድድም ውስጥ መግባታቸው በገሃድ እየታየ ነው። ጣምራ እይታዎችና አሰላለፎች በመሸረብ ላይ መሆናቸው ይነገራል ይስማል ይታያልም ባንድ በኩል የባዳንን ጥቅም አስከባሪ ቡድኖች በሌላ በኩል ያገር ተቆርቋሪ ኃይላት በተጻራሪ ረድፍ ተሰልፈው ቆመዋል ማለት ይቻላል ባዳኑ ኢትዮጵያን ማጣት የለብንም በሚል ስለት ሲቆሙ ኢትዮጵያውያን ኃይሎች በበኩላቸው አገራቸውን ከሌላ ዙር ጥፋት ለመታደግ መቆማቸው የሚታበል አይደለም ይህ አሰላለፍ ደግሞ ደርግ ወድቆ ወያኔን ለመተካት እንደታቀደው እንደ 1983ቱ የሎንዶን አይነት ስብሰባ ሊመጣ ይችላል በሚል ስለት እንደተገባ ተቆጥሯል ሁሉም የየራሱን ተሳትፎ ለማድረግ በተዋናኝነት እየተዘጋጀ እንደሆነ በያቅጣጫው የሚነፍሱት ወሬዎች መድረኮቹን ሁሉ እያጣበቡ ይገኛሉ። በየቦታው እየተካሄዱ ያሉት ውጣውረዶች የየቡድኖቹንና ጥቅሞቻቸውን በየግል ደረጃ ከማንጸባረቅ አልፈው ተርፈው መሰረታዊ፣ ሁለንተናዊ፣ አገራዊ፣ ስትራቴጂያዊና ሁሉን አሳታፊ የሆነ የሽግግር ወቅት መሰናዶ ለማድረግ የሚያስችሉ አይደሉም። አንዱ ሌላውን ጠልፎ በመጣል አግልሎ በማስቀረት በዚህ ምድር በሚከሰተው የፖለቲካ ትርፍ ያንበሳውን ድርሻ ለመውሰድ የሚደረግ እሽቅድምድም የህዝብና ያገር ዘላቂ መፍትሄን አያመጣም ይልቁንም ለሌላ አለመረጋጋትና በጥብጥ በር ከፋች ከመሆን አልፎ ተርፎ አገሪቱን ሌላ ያደጋ አዙሪት ውስጥ ይጨምራታል ይህ ሁኔታ ከተፈጠረ ተጠቃሚ የሚሆኑት የሀገራችን ጠላቶች ብቻ ናቸው። ሲሸበር ገዳይ በሚል መርህ የሀገሪቱን እድል ወሳኞች እኛው ብቻ ነን ምንስ የረባ ተቃዋሚ አለ ብለው በማመን በትዕቢት አነጋገር ተኮፍተው ራሳቸውን የሀገሪቱ ብቸኛ መድህን አድርገው ይቆጥራሉ። ዛሬም እንደ ትላንቱ ባለቤት ያጣች ሀገር በመሆኗም እንደ አድራጊ ፈጣሪ ሆነው በኢትዮጵያ የወደፊት እድል የመወሰን ኃይል እንዳላቸው ይገምታሉ። ይህን ቢያደርጉ አይፈረድባቸውም። ለዚህ ክስተት መፈጠር ተጠያቂነቱ ከኛ ራስ አይወርድም። ምክንያቱም እኛ የራሳችንን የቤት ስራ ሰርተን አገራችንን ማዳን አልቻልንምና። ታዲያ ባለቤቱ ያቀለለውን አሞሌ እንዴት ባለዳር ይቀበለው ይችላል? በ1983 ዓመተ ምህረት የነበረው ሁኔታ በአዲስ መልክ በአገራችን የፖለቲካ መልክ አመድር አዲስ ምዕራፍ ከፍቶ የኢትዮጵያ ጠላቶች ምኞታቸውን ለማሳካት ይችሉ ይሆናል። ይህን ስጋት በቁርጠኝነት ማስተናገድ ቢያዳግትም በአንጻሩ ደግሞ በፖለቲካ ሂደትና እይታ ይህ ወይም ያ ሁኔታ ፈጽሞ ሊሆን አይችልም ወይም ይችላል ብሎ በእርግጠኝነት መደምደም አዘናጊ ሊሆን ይችላል። የፖለቲካው ነታ በመሬት ላይ የሚታየውን መረዳት መቻል እስከሆነ ድረስ በአገራችን ያለውን የሚያንጃብበውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስተጋብሮችን ያገናዘበ መፍትሄ መፈለግ የወቅቱ አንገብጋቢና አጣዳፊ ተግባር ሊሆን ግድ ይላል። በርግጥ የወቅቱ አጣዳፊ ብሔራዊ አጀንዳ የሽግግር ወቅት መሰናዶ እንደሆነ ማንም ሊከራከር አይችልም። ከወያኔና ከጫፋሪዎቹ በስተቀር ይህን ሀቅ በመገንዘብ ይመስላል ዛሬ ሁሉም በየፊናው የስደት መንግስት፣ ያደራ መንግስት፣ ጊዜያዊ መንግስት፣ የዓለም አቀፍ ሽግግር መንግስት፣ የ11ኛው ሰዓት መንግስት፣ ዘውጋዊ የሽግግር መንግስት፣ የቅብብል መንግስት ወዘተ እያለ ሁሉም የሚሽቀዳደመው። የሀገራችን ህዝብ ያሳላፊዎች ጋጋታ ድግሱን ያሳምረዋል ብሎ አያምንም። በከፍተኛ ትምህርት ተቋማት አካባቢ አንድ የሚነገር ቀልድ እንዳለ ይደመጣል። ይኸውም 11 ዲፕሎማዎች አንድ ዲግሪ አይመዝኑም አይሆኑም ነው። ኢትዮጵያን የቸገራት አሁን ከወደቀችበት የሚያድኗት ድርጅቶች ቁጥር ማነስ፣ የመንግስታቱ ድግስ ጉድለት፣ ያሳላፊዎች ሽርጉድ እጥረት፣ የውጭ ባዕዳን መንጎራደድ አለመከሰት ወዘተ አይመስልም። ችግሩ የልጆቿ አለመተባበር እንደሆነ ተደጋግሞ የሚነገር ሆኗል። ይህ ተግዳሮት ካልተወገደና ለትብብሩ ቅድሚያ ካልተሰጠው ሌላውን ዝርዝር ማሽጎድጎዱ አንድ ምዕራፍ መንገድ አያስኬድም። ተቀዳሚ ጉዳይ ታጋይ ኃይሉ ክንዱን አስተባብሮ ስር ሰዶና ተጠናክሮ ያለውን ኃይል ከስልጣን ማስወገድ ሲሆን ይህን ተግባር ማከናወን ከተቻለ ተገቢ ትክክለኛና ህዝባዊ የሆነውን የሽግግር ወቅት እውን ማድረግ ብዙ የሚከብድ አይሆንም። በሁሉም ዘንድ ቅን ፍላጎትና እምነት ካለ በውይይትና በድርድር በሚደረግ ስምምነት የሽግግር ጉባኤ ማድረግም ሆነ የሽግግር ሰነድ ማዘጋጀት ይቻላል። በኢሕአፓ በኩል ይህ እንዲሳካ ከልብ የሚጥር መሆኑን በተደጋጋሚ ገልጿል። ስልጣን የህዝብ ወደሚሆንበት ስርዓት ለመሸጋገር የሚከተሉት ፍሬ ነገሮች መሰረታዊ ናቸው ብለን እናምናለን። አንድ በዝግጅቱ ያገባኛል የሚለው ሁሉ ከመጀመሪያው አንስቶ ተሳታፊ ሊሆን ይገባል። ሁለት የኢትዮጵያ አገራዊ ሉዓላዊነት፣ የዜጎቿ አንድነትና ነጻነት እንዲሁም የህዝቧ እኩልነት ለድርድር መቅረብ አይኖርበትም። ሶስት ዴሞክራሲያዊ ስርዓተ መንግስት መተኪያ ሊኖረው አይገባም። ከላይ ከአንድ እስከ ሶስት በተጠቀሱት መሰረታዊ ጉዳዮች ላይ ከሚስማሙ ጋር ኢሕአፓ አብሮ ለመስራትና ለመተባበር ምንጊዜም ዝግጁ መሆኑን እየገለጸ በአሁን ወቅት የዘረኛና የአምባገነን ስርዓትን ከስሩ ለመገርሰስ በህብረት ትግላችንን እናፋፍ በማለት ጥሪውን ያስተላልፋል። ሰፊው የኢትዮጵያ ህዝብ ያቸንፋል። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛ እስከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት
አቅሉን አጣበቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያቀልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ